እንወያይ።
ጤና ይስጥልኝ እንደምናመሻችሁ አድማጮቻችን። የአራት የፖለቲካ ድርጅቶች ጥምረት የሆነው ገዢው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግን ወደ አንድ አገራዊ ፓርቲ የመቀየሩ ውጥን መነሳት ከጀመረ በርካታ ዓመታት ተቆጥረዋል። ይህ ጉዳይ በየሁለት ዓመቱ በሚካሄደው የኢህአዴግ ጉባኤ ወቅትም በየጊዜው ሲነሳ ቆይቷል። ባለፈው መስከረም ወር በሐዋሳ በተካሄደው የድርጅቱ ጉባኤም ጉዳዩ ውሳኔ ያገኛል ተብሎ ለሌላ ጊዜ በይደር ተላልፏል። ይህ በእንዲህ እንዳለ ነበር ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በጽፈት ቤታቸው በነበረ ስብሰባ ላይ ኢህአዴግ ወደ አንድ አገራዊ ፓርቲነት በቅርቡ እንደሚቀየር ያሳወቁት። ጠቅላይ ሚኒስትሩ ከዚህ በተጨማሪ የሶማሌ፣ አፋር፣ ጋምቤላ፣ ቤንሻንጉል ጉሙዝ እና ሐረሪ ክልል ገዢ ፓርቲዎች አዲስ በሚመሰረተው ውህድ ፓርቲ ውስጥ እንደሚካተቱ ገልጸዋል። ይህን የጠቅላይ ሚኒስትሩን ገለጻ ተከትሎ የኢህአዴግ ጽፈት ቤት ኃላፊዎች ውህደቱን የተመለከተ ጥናት ሲከናወን መቆየቱንና አሁን ከማጠቃለያ ላይ መድረሱን አብራርተዋል። የዕለቱ የንወያይ መሰናዷችን ኢህአዴግ ከግንባር ወደ ውህድ ፓርቲ አደርገዋለሁ ባለው በዚህ ሽግግር ላይ ያተኩራል። በውይይታችን ላይ የሚሳተፉት የፖለቲካል ሳይንስ ምሁራኑ አቶ ሰለሞን ገብረ ዮሐንስ ከመቀሌ ዩኒቨርሲቲ፣ አቶ ማሐዲ ጌሪ ከጅግጅጋ ዩኒቨርሲቲ እንደዚሁም በሃንጋሪ ብሔራዊ የፐብሊክ ሰርቪስ ዩኒቨርሲቲ በሕዝብ አስተዳደር የዶክትሬት ዲግሪያቸውን እየተከታተሉ የሚገኙት አቶ ታከለ በቀለ ናቸው። ወደ መጀመሪያው ጥያቄ አልፋለሁ። በኢህአዴግ ላይ ጥናት ያካሄዱ ምሁራን ኢህአዴግ ከግንባርነት ይልቅ ወደ ውህድ ፓርቲ ቢቀየር እንደሚመረጥ በተደጋጋሚ ሲጠቁሙ ቆይተዋል። አቶ ሰለሞንም ሆነ አቶ ታከለ በየጥናቶቻችሁ ላይ ከዚህ ጋር ተመሳሳይ የሆነ ሐሳቦች አንጸባርቃችኋልና ኢህአዴግ ውህድ ፓርቲ እንዲሆን ለምንድን ነው የምትፈልጉት? ለአቶ ታከለ ቅድሚያውን እሰጣለሁ።
ኢህአዴግ እንደሚታወቀው ላለፉት 27-26 ዓመታት ሀገሪቷን እያስተዳደረ ነው። በዚህ ሁኔታ ውስጥ ብዙ ጊዜ በግንባርነት እነዚህ በድሮ አጠራራቸው ብጠራቸው ደስ ይለኛል፣ ኦፒዲዮ፣ ብአዴን፣ የደቡቡ ድርጅት እና ቲፒኤልኤፍ መካከል ከድሮ ጀምሮ የመተማመንና የዓላማ አንድነት በውስጣቸው ብዙም የለም። እንደ ወጥ በፓርቲነት ቢሄዱበት ይሄ ያለመተማመንና የዓላማ አንድነት የተሻለ ጠንክሮ ሊወጣ ይችላል ብዬ ነው የማስበው። ከለውጡ በፊት የነበረውን ነገር እንኳን አንስተን ብናይ ምን ያህል በቲፒኤልኤፍ እና በሌሎች ፓርቲዎች መካከል ያለመተማመንና የዓላማ አንድነት እንደሌለ፣ ያም በተለይ ደግሞ ቲፒኤልኤፍ ዶሚኔት አድርጎ በዲሞክራቲክ ማዕከላዊነት ያንን መተማመንና የዓላማ አንድነት ለማምጣት ሲታገል ያየንበት ሁኔታ ነው ያለው። አሁን ደግሞ ከሊደርሺፑም በኋላ የምናያቸው በተለይ ደግሞ ቲፒኤልኤፍ እና ሌሎች ፓርቲዎች ቲፒኤልኤፍ ጭራሽ ጥግ ያዘበት እና እንዲሁም ደግሞ ለውጡን በዋናነት አምጥተዋል የሚባሉት ኦዲፒ እና አዲሱ አዴፓ እነሱም ቢሆኑ በአሁኑ ሰዓት ምን ያህል መተማመን እና የዓላማ አንድነት እንዳላቸው በቅርብ በሚያወጡት መግለጫ እየሰማን ነው። ወደ ውህድነት መመለሱ ይሄ በተለይ ለሀገራዊ አንድነት መሰረት ይጥላል ብዬ ነው የማስበው። በተለይ አራቱም ፓርቲዎች በባለቤትነት በወጥነት ይሄ ሴንትራላይዝ አድርጎ በተለይ ኢትዮጵያም ከድሮ ጀምሮ የምትታወቀው ሴንትራል መንግስቱ ጠንካራ በመሆኑ ነው። ይሄ ጠንካራ መንግስትና አገራዊ አንድነትን መሰረት በመጣል በኩል ትልቅ ሚና ይጫወታል ብዬ ነው ማምነው ወደ አንድ ፓርቲነት መለወጡ።
አቶ ሰለሞንም ኢህአዴግ አንድ ፓርቲ ቢሆን ይመረጣል ከሚሉት ወገን ነበሩ እስከማስታውሰው ድረስ፣ በጥናቶ ላይም ይህን ጠቅሰዋልና ኢህአዴግ ውህድ ፓርቲውን ሲባል አሁን ካለው የግንባር አወቃቀር በምን ይለያል?
ኢህአዴግ ወደ ውህድነት እንዲቀየር ተኮር ያደረግኩበት ምክንያት ምንድን ነው? እንግዲህ እንደምታውቀው የኢህአዴግ አመሰራረት ላይ እኩል በሆኑ የፖለቲካ ኃይሎች ላይ የተመሰረተ አልነበረም እና ያው የህወሓት ዶሚናንስ ነበረበት የሚል አመለካከት ያለ በሌሎቹ የኢህአዴግ አባል ፓርቲዎች ወይም ኮሊሽን መንበርስ የምንላቸው በየጊዜው በየክልላቸው ለሚፈጠር ችግር ሁሉ ተጠያቂ የሚደረገው ህወሓት ነው። አማራ አካባቢ ለሚፈጠረው ኤኒቲንግ በቅርብ ጊዜም እንደሰማኸው ጫት እንኳን እንዲገባ የፈቀደው ህወሓት ነው ተብሎ ነው የሚታመነው። ያው በዛ መልክ ነው የሚቃኘው ለማለት ፈልጌ ነው። እና ይሄ እየመጣ ያለው ፓርቲው ወይም ኢህአዴግ የሚባለው ህወሓት ነው እንደዚህ የሚያደርገኝ ብሎ ስለሚያምን ነው። 97 እንደዚህ አይነት ምልክቶች ነበሩ የሚታዩት አዲስ አበባ ላይ ኢህአዴግ እንደ ኢህአዴግ ሲሰበሰብ እና ወደ የክልሉ ሲሄድ የሚናገራቸው የሚመርጣቸው ቋንቋዎች ራሱ ልዩነት ነበረባቸው። አዲስ አበባ እንደ ኢትዮጵያዊ ወይም እንደ ኢትዮጵያ ፖለቲካ ፓርቲ በፖለቲካ ፕሮግራም መሰረት ሲነጋገር ታውለ ወደ አዳማ ሲሄድ ግን ያው ለፍተኛው ይመጣ ነው የሚለው እዚሁ ትግራይ ቢመጣም የተለመደው ስንቅተኛ ነፍቷል ነው የሚባለው። እዛ ሲሄድ ደግሞ ያኔ በተለየ መልኩ እንትን እንድትል ነው የሚል ነው የሚነገረው። ስለዚህ በአጠቃላይ እነዚህ ፓርቲዎች በማዕከል የሚናገሩትና ወደ የግላቸው ሲሄዱ በተለይ ለፖለቲካ ጥቀጣ የሚጠቀሙ የብሔር ፖለቲካ ነበርና ያንን በመቀነስ ዙሪያ ላይ አስተዋጽኦ ሊኖረው ይችላል። ምክንያቱም ኢህአዴግ የሚባል እንደ ውድ ፓርቲ ከተፈጠረ ያው ኮምፕሌን የምታደርገው ወይ ብሌን የምታደርገው የተለየ አካል አይኖርም። ትግራይ ውስጥ ቢመጣ ያው እንደ ኢህአዴግ ነው የምትወዳደረው። ስለዚህ ሞር ፎከስ የምታደርገው ፖለቲካ ፕሮግራሙ ላይ ይሆናል።
በብሔር መደራጀት በገነነበት ነባራዊ የኢትዮጵያ ፖለቲካ ሁኔታ ኢህአዴግ አሁን ያለውን አወቃቀሩን ቀይሮ ወደ አንድ ፓርቲነት መምጣት ወይም መዋሃድ ይችላል? አቶ ማህዲ ምን ይላሉ በዚህ ላይ?
አንድነት ወደ ውህደት ያመጡት ምክንያቶች መጠቀስ አለባቸው ብዬ ማምናቸው ጉዳዮች ስላሉ መጀመሪያ በእሱ ልጀምር። በሁለት ልክለው እንጀነራል ሴንተር እና ፐሪፈሪ ዊዲን ኢህአዴግ ውስጥና ከኢህአዴግ ውጭ ያሉት አጋር ድርጅቶች የሚያነሱት ጥያቄ መሰረት አድርጎ አገራዊ ሁሉንም የሚያካትት ድርጅት መመስረት አለበት የሚለው ጉዳይ ለማስረገጥ ፈልጌ ነው። እንደምናውቀው በመርህ ደረጃ አንድን ሀገር እመራለሁ የሚል ድርጅት ሁሉም ዜጎች በሀገሪቱ የሚኖሩ ዜጎች እና አካባቢዎች እኩል የሚያሳትፍ እድል በሌለበት ሁኔታ አንዱ ዜጋ ሆኖ የመሳተፍ እድል ያገኘበት፣ ሌላው ደግሞ ያው ሁለተኛ ዜጋ ወይ የእንጀራ ልጅ የምንበላው የመሳተፍ እድል ተነስቦት ላለፉት 27 ዓመታት ዛሬ ላለው ሁኔታ ምቹ ሁኔታዎችን ፈጥሯል። አንዱና ዋነኛው ዊዝን ኢህአዴግ የአንድ ፓርቲ ዶሚናንስ ነበር። የቲፒኤልኤፍ ዶሚናንስ ለመቀልበስ ሲንቀሳቀሱ የነበሩ የኢህአዴግ እህትማማች ድርጅቶች ያው ከኦዲፒም ወይ ከአዴፒም መጥቀስ ይቻላል። ሁለተኛው ይህን ኢፍትሃዊነት ወደ ፍትሃዊ ለማምጣት መንቀሳቀሳቸው ሳይቀር የግንባሩ ውስጥ ዲሞክራሲያዊና አደረጃጀት እና ግንባሩን የመምራት ሚና በተለይ ደግሞ ከአቶ መለስ ሞት በኋላ ያለው በግልጽ የሚታይ ነው። ኢቭን አገሪቷ በአንድ ሰው መመራት ያልቻለችበት ኮሌክቲቭ ሊደርሺፕ የተገባበት ሁኔታ ነበር። ሌላውና ዋነኛው ከኢህአዴግ ውጭ ደግሞ በአጋር ድርጅቶች ሲነሳ የነበረው ጉዳይ አንድ ሀገራዊ ውሳኔዎች የሚወሰኑበት መድረኮች ላይ ተካፋይ ሆኖ የራሳቸውን ድምፅ ማሰማት ይፈልጋሉ። ሀገሪቷ የሁሉንም እስከሆነች ድረስ ዋና ዋና የሀገሪቷ አጀንዳዎች የሚወሰኑበት መድረክ ለብዙ ጊዜ መነፈጋቸው አንዱ ጉዳይ ነው። ሌላው በህዝቡም ሆነ በአመራር ደረጃ ያለው ሀገራዊ አጀንዳዎች ተሳትፎውን የማድረግ መብት እጦት ብቻ ሳይሆን የመገለል ስሜቶች በህዝቡም በአመራር ደረጃም ተፈጥሯል። ሌላውና ዋነኛው እንደ ምክንያት የተማረው በተለይ ደግሞ ከተሜ አካባቢ ያለው ኢትዮጵያ ውስጥ መንቀሳቀስ እድል ያገኘው ሁሉ የሚያነሳው የልማቱ እኩል ተቋዳሽ አለመሆን ነው። ምክንያቱም ኢህአዴግ የሚመራቸው ክልሎች በተለይ በፌደራል መንግስት በጀት የሚሰሩ ዋና ዋና ፕሮጀክቶች እነዚህን ክልሎች አላካተትም ማለት ይቻላል። ኦልሞስት ላለፉት 27 ዓመታት እነዚህ ጉዳዮች ለፐሪፌሪው በዋነኝነት ኢህአዴግ አባል ብንሆን እነዚህን ነገሮች የማግኘት መብት ይኖረናል ብለው ነው የተንቀሳቀሱት እንደ ምክንያት ኢህአዴግ ወደ መምጣት ያለበት የተባለው። ሌላው አሁን በብሔር መደራጀት የተባለው የኢትዮጵያ ታሪክ የ50ዎቹ እና የ60ዎቹ ታሪክ በግልጽ ነው የሚያሳየው። ቦን ኦፍ ኮንቴንሽን የነበረው ጉዳይ የብሔር ጉዳይ ነው። የብሔር ብሔረሰቦች ሁነት ሲከበር ነበር የተማሪ እንቅስቃሴ፣ ሌላውም እንደዛ። በብሔር መደራጀቱ ያመጣው የወቅቱ ጥያቄ ምላሽ ነበር። ያንን ተከትሎ ግን ብዙ ስህተቶች አሉ። ከፌዴራሊዝሙ ጋር ያይዞ መታረም የነበረባቸው ያልታረሙ ብዙ ስህተቶች አሉ። ለምሳሌ ከ83 ጀምሮ በተከለሉት ክልሎች ከክልላቸው ውጭ ለሚኖሩ ማህበረሰባት ለምሳሌ የውክልና ጥያቄ ተገቢም ይመስለኛል መሰራትም የነበረበት ህጋዊ ማዕቀፍ ኖሮት ሌሎቹ እንዴት መወከል እንዳለባቸው ያልተሰራበት ሁኔታ ለችግሩ እና ወደ አንድነት ለመምጣት የሚለውን ያመጡ ጉዳዮች ይመስለኛል።
ስለዚህ ይሄ በብሔር መደራጀት በገነነበት ሁኔታ ላይ እንዴት ሆኖ ነው ኢህአዴግ አወቃቀሩን ቀይሮ ወደ አንድ ፓርቲ የሚመጣው?
ይሄ ብሔርተኝነት በገነነበት ሁኔታ ኢህአዴግ ወደ አንድ ፓርቲ ይምጣ ማለቱ እኔ የሚሳካም አይመስለኝም። በእውነቱ ሊሳካ የሚችለው በግንባርነት ሌሎቹንም አካቶ ወደ የግንባሩን ውስጠ ዲሞክራሲያዊ ስርዓት ማስተካከል፣ ከግንባር ውጭ ያሉትን አጋር ድርጅቶች የሚባሉት ደግሞ ከነ ችግሮቻቸው ኦንቦርድ አምጥቶ በግንባርነት ወደፊት መገስገስ ከሆነ ያው በጥርጣሬ ሊሳካ ይችላል ብዬ አምናለሁ። በውህደት ሁሉም እኩል ተሳትፎ የሚኖርበት አንድ ሀገራዊ ፓርቲ ይከበራል የሚለው ግን ለጊዜው ችግር መፍትሄ አይመስለኝም። ምክንያቱም አንዱና ዋነኛው በድርጅቱ መካከለ ያለው ችግር ከግምት ውስጥ ያስገባ አይደለም።
ይህንን ጥያቄ ወደ ሌሎች ተዋዮች ልውሰደውና ኢህአዴግ አሁን በርካታ ፓርቲዎች በብሔር በተደራጁበት ሁኔታ ላይ ወደ አንድ ፓርቲነት ልምጣ ሲል የሚያስኬድ ነገር ነው ተታከለ?
ሁለት ጉዳዮችን በዚህ በልኩ ማንሳት ፈልጋለሁ። አንደኛው የብሔር ፖለቲካ አጀማመሩ ያው ከኢህአዴግ ነው የጀመረው በሀገራችን። ከዛ በፊት በደርጎ ሰዓትም በሚሄድ ወጥ ያው የወርከርስ ፓርቲ ነበረ፣ እንዲሁም ደግሞ ሌሎች ፓርቲዎችም ቢሆኑ ሀገራዊ ፓርቲዎች ነበሩ። ነገር ግን አሁን ባለው ነባራዊ ሁኔታ ስናይ ኢህአዴግን ከብሔር ፓርቲነት ወጥቶ ወደ ሀገራዊ ፓርቲነት ለመሻገር እንዲሁ የገፉት ነገሮች የሚመስለኝ በተለየ ውስጥ ትኩሳቶቹ ናቸው። በብሔር ደረጃ የተደራጁ ኃይሎች ያየን ነው በየክልላቸው የሚሰጡትን መግለጫ የሚጣረዝ የተለያዩ ነገሮችን። ስለዚህ የውስጥ ያለመተማመንና የዓላማ አንድነት እየተሸረሸረ የሄደበት ሁኔታ ስላለ ይህንን አጥቦ ወደ ሴንትራል የሆነ አጠቃላይ ወደ አንድነት ፓርቲ የማምጣቱ ጉዳይ በእርግጥ ሁሉም አካል ይፈልገዋል አይፈልገውም እሱም በኋላ ሜቢ በስንተረት ነው የምናየው ነው። በተለይ ከቲፒኤልኤፍ አካባቢ የተሰጡ የተለያዩ መግለጫዎች ይኖራሉ። ሌላው የብሔር ፖለቲካ አሁንም ወደ አንድነት የገፋፋው ነገር ውጫዊ ምክንያቶች አሉ። በተለይ ከይሄ ፖለቲካል ዳይናሚኩ ጋር ተያይዞ የአብን መፈጠር፣ የኦነግ መግባት፣ የግንቦት ሰባት እነዚህ ድርጅቶች ትልቅ ቻሌንጅ የሚፈጥሩ ናቸው በተለይ ከ2012 ምርጫ ጋር ተያይዞ። ስለዚህ ኢህአዴግ እንደ ኢህአዴግ ሰርቫይቭ ለማድረግ የግድ ተዋህዶ የዓላማ አንድነት ፈጥሮ እና መተማመን ፈጥሮ ዲሞክራሲያዊ የሆነ የውስጥ ስትራክቸሩን አጠናክሮ የማሄድ ከሆነ በግንባርነት ሜቢ በጣም የሚከብደው ነው የሚመስለኝ በተለይ በአሁኑ ባለው ፖለቲካል ዳይናሚክ ውስጥ ስናየው።
ወደ አቶ ሰለሞንን ጥያቄ ላምጣውና ምንድን ይላሉ አቶ ሰለሞን?
ያለው የፖለቲካ ኢንቫይሮንመንት በብሔር ያልተደራጁ የፖለቲካ ኃይሎች አይመችም፣ ስለዚህ ኢህአዴግ ወደዛ እንዴት ይገባል የሚለውን ነገር ይመስለኛል እያነሳ ያለው። እኔ ደግሞ የምንሰው ኢህአዴግ ይህንን ነገር እንደው እንደ መሪ የሀገሪቷ ገዢ ፓርቲ ይህንን ነበረ ማለማመድ የነበረበት ለሌሎቹ በኢትዮጵያ ውስጥ ያሉ በብሔር መሰረት አድርገው የኢትዮጵያን ፖለቲካ ወዳልፈለገ አቅጣጫና ጫፍ ለሚያስይዙ የፖለቲካ ኃይሎች አርአያ ሆኖ በፖለቲካ ፕሮግራም ተደራጅተው ይችን ሀገር ወደ ተሻለ አንድነት ሊመራት ይችል ነበር። አሁን አይደለም፣ አሁን ይሆናል ብዬ አላስብም፣ ግን ይችል ነበር። ቀደም ብሎ ይህንን ነገር ጀምሮ ቢሆን ኖሮ ሌሎችም ወደዛ ይመጡ ነበረ። ባይዘ ወይ እንዲሁ እየነበሩ የፖለቲካ ድርጅቶች እንዲመሰረቱ ምክንያት የሆነ አንዱ ራሱ ኢህአዴግ በዛ በብሔር ለመመስረቱ ነው።
ስለዚህ እያሉ ያሉት ኢህአዴግ ወደ አንድ ፓርቲነት ለመምጣት በፊት እድል ነበረው፣ አሁን ግን ዘግይቷል ነው የሚሉት?
አሁን ግን ዘግይቷል። ለምን መሰለ ዘግይቷል ብለህ?
እሺ፣
ኦልሬዲ በድርጅት ውስጥ ያሉ ሜምበር ፓርቲ ወይም ኮሊሽን ሜምበር የምንላቸው አሁን ባለው በተጨባጭ እርስ በርሳቸው አይተማመኑም። ቅድም እንደተባለው የሚያወጡት መግለጫ ማጭ ስላለ አሁን በየፊናው የሚያስቀምጧቸው አቋሞች ማየት ትችላለህ። እነዛ ነገሮችን ይዘን መጀመሪያ ኢህአዴግ ራሱ እንደ አንድ ድርጅት አንድ ላይ መጥቶ የፖለቲካ ፕሮግራሙን ግልጽ በሆነ መልኩ ይዞ የኢህአዴግ አጋሮች እያላቸው የቆዩ ፖለቲካ ፓርቲዎችን አምጥቶ አንድ ላይ የሀገር ፖለቲካ ፓርቲዎች መመስረት አሁን ያለው ኢንቫይሮመንት ኮንዲሽን አይደለም ብዬ ነው የማስበው። ምክንያቱም አሁን በየክልሉ እንዴት ራሴ ከሌላው መጠበቅ እችላለሁ ነው እንጂ እያለ ያለው እንዴት አብሬ እሰራለሁ የሚል መንፈስ አይደለም እያየሁ ያለው። ለምሳሌ ህወሓት እዚህ ሆኖ መቀሌ ሆኖ የራስ የሆነ ከህገ መንግስቱ በተለይ ከፌዴራል ስርዓቱ ላይ አሁን ያለው የፌዴራል መዋቅር እየፈረሰ ነው ብሎ ነው በተደጋጋሚ እየተናገረ ያለው። ዋዴ ደግሞ አማራ ክልል ሆኖ የለም፣ ህገ መንግስቱ ራሱን የአማራ ህዝብ ይወክል አይደለም፣ የአማራ ህዝብ በሚገባ ሳይደራጅ ነው ህገ መንግስቱ የወጣው። ስለዚህ ኢቭን የክልሎች አካላን ራሱ ህገ መንግስት ከመጠቁ በፊት ነው የተደረገው። ተቃውሟልን ያለን አለበት አቅራይ እነዚህ አሁን በጣም ኦልሞስት ሁለት አንታጎኒስቲክ የሆነ የፖለቲካ አቋም ያላቸው ኃይሎች እንዴት አድርገ ነው መጀመሪያ ኢህአዴግ የምታደርጋቸው የሚል ነው አጀንዳ መሆን ያለበት ብዬ ነው የማስበው። ለጠቅላይ ሚኒስትሩ ወይ ደግሞ ለፓርቲው ሊቀመንበር ትልቁ ነገር መሆን ያለበት መጀመሪያ ኢህአዴግ እንዴት አድርገ ነው አንድ ላይ መሆን የሚችለው የሚል ነገር ነው። ከዛ በኋላ ነው ወደ ሌሎችም የደቨሎፒንግ ወይም ደግሞ ኢመርጂንግ ሪጅን ፖለቲካል ፓርቲ አንድ ላይ አንስቶ የውህድ ፖለቲካ ፓርቲ መመስረት የሚችለው ብዬ ስለማምን ነው። እና ያ ነገር ማድረግ አሁን ይቻላል ወይ? አፋር ያለው ፖለቲካ ፓርቲ አሁን ራሱ ፈቃደኛ ሆኖ ወደ ኢህአዴግ ገብቶ ውስጥ ከሆነ እንግዲህ እንደ ኢህአዴግ ነው የሚወዳደረው እና እንደ ኢህአዴግ ሲወዳደር አሁን ያለው የፖለቲካ ኢንቫይሮመንት እንዴት አድርጎ ነው ሞባላይዝ አድርጎ የሚያሸንፈው ማለት ነው። አሁን ባለው የፖለቲካ ኢንቫይሮመንት ለምሳሌ እኔም ብትጠይቀኝ ትግራይ ውስጥ ኢህአዴግ የሚባል መጥቶ አሁን ቢወዳደር 1% የሚያገኝ ማለት ነው ድምፅ ማለት ነው 1%። ምክንያቱም አጠቃላይ ያለው አትሞስፌር ኮምፕሊት የተቀየረ ፖለቲካ ዲስኮርስ ነው ያለው። ስለዚህ ምናልባት ህወሀት እንደ ህወሀት አሁን ባለው የሰርቫይቫል ጉዳይ ስለሆነ አማራጭ እንደሌለው አድርጎ ስለሚያስብ ህዝቡ ያው ዞሮ ዞሮ ከህወሀት ጋር ስቲክ ያደርጋል ብዬ ነው ማስበው።
ቀጣዩ ጥያቄም ከዚህ ጋር የተያያዘ ነው። አቶ ሰለሞን፣ እስከ ቅርብ ዓመታት ከግንባሩ አባል ድርጅቶች መካከል አድራጊ ፈጣሪ ነው ይባል የነበረው ህወሀት ኢህአዴግ ድርጅታዊ መስመሩን መሳቱንና ከሚመራበት የማዕከላዊ ዲሞክራሲያዊነት መርህ ማፈንገጡን በተደጋጋሚ መተቸቱ ወደፊት ከኢህአዴግ ጋር ለመቀጠሉ አጠራጣሪ ነው የሚሉ ታዛቢዎች አሉ። በዚህ አይነት ሁኔታ ግንባሩ ለመዋሃድ ዝግጅቴን ጨርሻለሁ ማለቱ ምን ያህል ከእውነታው ጋር የተጣጣመ ነው? በተለይ በትግራይ ያለውን ሁኔታ እርስዎን በቅርበት የሚከታተሉት ስለሆነ በእሱ ላይ ተመስርተው እንዲነግሩኝ ነው። አቶ ሰለሞን፣
እኔ የዲሞክራሲያዊ ማዕከላዊነት ያለው ነገር ምናልባት ትልቅ አጀንዳም ላይሆን ይችላል። አሁን ባለንበት ወይም ባለው የፖለቲካ ሽግግር ብለን የምንወስደው ብዙ ለህወሀት የአስተሳሰብ ይሆነዋል ብዬ አላስብም። ትልቁ ችግር የምንለው ምንድን ነው መሰለህ? ህወሀት አትሊስት በህገ መንግስት ዙሪያ ላይ ምሰሳዊ የሚለው ነገር አለ። አንዱ ለምሳሌ የፌደራል አወቃቀሩን በተመለከተ አሁን ያለው አወቃቀር ተገቢ ነው፣ ችግር የለበትም ብሎ ያምናል። ይሄ መሰረታዊ የሆነ የፖለቲካ ፒላር ነው ብለን መውሰድ ይቻላል። ይሄ ደግሞ በህወሀት ብቻ አይደለም፣ በትግራይ ህዝብ ወይም ደግሞ በትግራይ ኢሊትም ተመሳሳይ የሆነ አመለካከት ነው ያለው። ሁለተኛ ደግሞ ምን አይነት የፖለቲካል ኢኮኖሚ ቤዝ አለም ነው ያለው የሚለውን ደግሞ አይ ቲንክ እሱ ላይም ትልቅ ልዩነት ያላቸው ይመስለኛል። ምክንያቱም ህወሀት አሁንም ድረስ የዲሞክራቲክ ዴቨሎፕመንታል ስቴት ወይም ደግሞ ይሄ ልማታዊ መንግስት የምንለው አይነት ፐርስፔክቲቭ ይከተላል። በማዕከል ላይ ያለው መንግስት ግን በፌደራል መንግስት ያለው ወይም ደግሞ የዶክተር አብይ ዲስኮርስ ደግሞ እንደ ግለሰብ የምንወሰደው ይሄ ሞር ወደ ሊበራል ኢኮኖሚ የሚመስለውን ነገር ሞር ሊበራላይዝ ማድረግ የውጭ ባለሀብቶች እንደፈለጉ ገብተው ስትራቴጂካሊ በሪ ኢምፖርታንት የሚባሉ የኢኮኖሚ ሴክተሮች ጭምር ካፒታላይዝ ማድረግ እፈልጋለሁ እያሉ ናቸው። እነዚህ ሁለቱ ይጣጣማሉ ወይ የሚሉ ነገሮችም ይታዩኛል።
እንዳሉት አሁን የፖለቲካል ኢኮኖሚ አቋምም በፌዴራል አወቃቀር ጉዳይ ላይም ሁለት የተለያዩ ሀሳቦች እየተንጸባረቀ ባለበት በዚህ ጊዜ ህወሀት ከኢህአዴግ ጋር የመቀጠሉ ሁኔታ አጠራጣሪ ነው ይባላል እና እርሱ ላይ ምን ይላሉ?
ህወሀት ከኢህአዴግ ጋር ይቀጥላል አይቀጥልም የሚለው ነገር ሳይሆን አጀንዳ መሆን ያለበት ኢህአዴግ ራሱ ይኖራል አይኖርም ነው። ምክንያቱም ህወሀት ኢህአዴግ ሊቀጥል ላይቀጥል የሚችለው መጀመሪያ ኢህአዴግ አለ ወይ ነው። ምክንያቱም ማን ነው አሁን ወይ ኢህአዴግ እየመራው ያለው የሚለውን ነገር ነው። ኦዴፓ ነው እንዳትለው፣ ኦዴፓም የራሱ የሆነ ሌሎችን አንድ ላይ አምጥቶ እንዳይቀጥል የሚያደርጉ የሚያሳዩ ምልክቶች ከቅርብ ጊዜ በተለይ እየታዩ ናቸው። አዴፓ ያንን ወዲ ወስዳል እንዳትለው፣ የራሱ የሆነ እንትን ይዞ እየሄደ ነው። ስለዚህ መጀመሪያ ማን ኢህአዴግ ሆኖ ነው ህወሀት ከዛ ይቀጥላል አይቀጥልም ብለን ወስደው የሚለውን ጥያቄ አለኝ እኔ ራሴ። መጀመሪያ ማን ነው ኢህአዴግ የሚሆነው ነው
ጥያቄው። ማን ነው ኢህአዴግ ነው የሚሆነው ካሉ ኢህአዴግ ይቀጥላል
ወይ ማለት እንደገና ጎሽት አድርገው ቁጭ ብለው የፖለቲካ ፕሮግራሙን በተማምነው መከለስም የሚያስፈልገው ከሆነ ተከልሶም ቢሆን በተማምነው የታችኛው መዋቅር የኢህአዴግ አባል ድርጅቶችን ተቀብለው የሚወስድ ከሆነ አይ ቲንክ ለኢህአዴግ መቀጠል ይሳናል። ወይም እንዳልከው ዝም ብሎ ህወሀት እንደዚሁ ተመትቶ ሌሎቹ ሶስት ድርጅቶች ኢህአዴግ ሆነው ይቀጥላሉ፣ ህወሀት ግን ሙሉ ለሙሉ ይወጣል የሚለውን ነገር ግን ዝም ብዬ ሳየው ምን መሰለህ፣ ለምሳሌ ኦዴፓ የዚህ የፖለቲካል ኢኮኖሚ አላውቅም እንጂ በህገ መንግስቱ ዙሪያ ላይ ልዩነት አላይበት በተጨባጭ በእያንዳንዱ ኦንግራውንድ የሚያደርጋቸው ነገሮች እና በየመድረኩን የኦዴፓ ተወካዮች የሚናገሩት ነገር ካየ ኢንክሉዲንግ በቅርብ ጊዜ ካስቀመጡት አቋም ጥምር ከፌደራል ስርዓቱ አንደራደርም የሚለውን መግለጫ ጥምር ስታይ ኦዴፓ ራሱ በህገ መንግስቱ ዙሪያ ላይ ከህወሀት ይሄ ነው የሚባል ፋንዳሜንታል ልዩነት የለውም። በኢህአዴግም ከህወሀት የተለየ አቋም የለውም በህገ መንግስቱ ዙሪያ ላይ። ስለዚህ ምናልባት ጀኒን ወደሆነ የፖለቲካ አቋም መሰረት ያደረገ እንውሰድ ከተባለ የተለየ አቋም ያለው ይልቁን አዴፓ ነው የሚሆነው ማለት ነው። ስለዚህ ማን ነው ከዛ የሚወጣው የሚለውን ነገር መሰረታዊ ፖለቲካል ኢኮኖሚ ፕሮግራሙን አይተን ነው መታየት ያለበት የሚል እምነት ያለ
አቶ ታከለን በዚህ ጉዳይ ላይ ሐሳባቸውን እንዲሰጡ ልጋብዝና እንግዲህ የኢህአዴግ አባል ድርጅቶች ያስተሳሰራቸው የዓላማ አንድነት እየተሸረሸረ ነው በሚባልበት በዚህ ጊዜ ግንባሩ ለመዋሃድ ዝግጅቴን አጠናቅቄያለሁ ማለቱ ያስኬዳል ወይም ደግሞ መሬት ላይ ካለው ሁኔታ ጋር የተጣጣመ ነው ይላሉ እርሶ?
ኢህአዴግ በአሁኑ ሰዓት ያለው ነባራዊ ሁኔታ ይሄ ያለመተማመኑ ጉዳይ በተለይ ከለውጡ በኋላ እየሰፋ እንደመጣ ግልጽ ነው፣ ማንም ያውቀዋል። ለምሳሌ በውድረቱ ላይ ራሱ ብናይ ዶክተር አብይ ያለው አለ፣ ለምሳሌ ኦሮሞ አማራ የሚባል ፓርቲ አይኖርም ነው ያለው እሱ። በተቃራኒው ደግሞ ወደ ትግራይ ክልል ዶክተር ደብረጽዮን ያለው አይ የብሔር ፓርቲዎች ይከተላሉ፣ እኛ የምንከተለው የብሔር ፌዴራሊዝም ነው። የብሔር ፌዴራሊዝም ደግሞ ብሔሮች ራሳቸውን ያስተዳድራሉ፣ ያ ደግሞ ፖለቲካል ፓርቲ ያስፈልጋል፣ ፖለቲካል ፓርቲዎች ደግሞ በብሔር የተደራጁ ናቸው የሚል ነው። አይቀልጡም ነው፣ የብሔር ፓርቲዎች አይቀልጡም። ስለዚህ ትልቅ ሪስክ አለ። አሁን ይሄንን ሪስክ ማጥበብ የሚቻለው አዲስ ባህል፣ ዲሞክራሲያዊ ባህል፣ በተለይ ኢትዮጵያ ካለችበት የፖለቲካል ክራይሲስ የሚያሻግር አስተሳሰብ ያስፈልጋል ብዬ ነው የማስበው። ይሄንን የሚያሻግር ደግሞ አስተሳሰብ ወይ ኦዲፒ ብቻ ኦር ቲፒኤልኤፍ ብቻ አያመጣውም። ቲፒኤልኤፍ ከዚህ በፊት እኮ በጉልበትና በተለይ በሴኩሪቲ አፓራተስ ስለያዘ ነው የዓለም አንድነትና የመተማመን ያለ የሚመስለው። በትክክል እኮ አየን ያለው ነባራዊ ሁኔታ በትክክል የሚያሳየን ትረስት የለም፣ የዓላማም አንድነት የለም። ህወሓት ሞቼ እገኛለሁ አብዮታዊ ዲሞክራሲ ነው የሚለው መስመሪ። አሁን ደግሞ የአብይን አስተዳደር ታየዋለህ፣ እንደው ወደ ኒዮሊበራል ማርኬት እንደው ዘንበል ያለ ነገር ነው። እንደው ተቃዋሚ ነው የሚመስሉት። አሁን በአንድ ድርጅት ውስጥ በግንባር ውስጥ እያሉ ተቃዋሚ ነው የሚመስሉት እርስ በራስ። ስለዚህ እነዚህ በተለይ ኦዲፒ፣ አዴፓና ቲፒኤልኤፍ ያው ደህዴንም ቁጭ ብለው መምከር አለባቸው። ይህንን ትራንሴንድ የሚያደርግ አስተሳሰብ ደግሞ የሚፈጥረው በዲሞክራሲያዊ ልዕልና ሲያምኑ ነው። እንደ ድርጅት አራቱም ቁጭ ብለው ማውራት አለባቸው። መተማመንና የዓላማ አንድነት ሳይፈጥር በውስጡ እነዚህን ደግሞ ሌሎቹን ፓርቲዎች አምስቱን ደግሞ ወደዚህ አምጥቼ ሌላ ፓርቲ ኢህአዴግ ወጣ ሀገር አቀፍ ፓርቲ መሰረታለሁ ማለቱ እንዴ ከኢህአዴግ እነዛ ፓርቲዎች ምንድን ነው የሚማሩት? ያለመተማመን እነዛ ፓርቲዎች ምን ያህልስ የኢህአዴግን አስተሳሰብና ዓላማ ሸምተውታል፣ ገዝተውታል? እነዚህ አምስቱን የታዳጊ ክልሎች ፓርቲዎችን ወደ ኢህአዴግ አምጥቶ ሀገር አቀፍ ፓርቲ ማምጣት ሜቢ ሌላ ኢምፕሊኬሽንም አለው።
እሱ ነው ቀጣዩ ጥያቄያችን የሚሆነው። ጠቅላይ ሚኒስትር አብይ በሰሞኑ ገለጻቸው ወደፊት በሚመሰረተው ውህድ ፓርቲ ውስጥ የኢህአዴግ አጋር ፓርቲዎችን በአባልነት እንደሚካተቱ ይፋ አድርገዋልና ይህ አደረጃጀት ኢህአዴግንና የኢትዮጵያን ፖለቲካ እንዴት ይቀይረዋል ይላሉ? አሁን ስለጀመሩት እርስዎ ይቀጥሉት አቶ ታከለ።
በተለይ አሁን የተፈጠሩ ፖለቲካል ዳይናሚኮች ከውጭም የገቡ አገር ውስጥም የበቀሉ የተለያዩ ብሔር ተኮር ፓርቲዎች እና መልቲ ናሽናል ፓርቲዎች አሉ። ከነዛ ከፍተኛ ስጋት ያለው ይመስለኛል ኢህአዴግ። ለምሳሌ አብን በአማራ ክልል ከፍተኛ ቻሌንጅ ነው የሚሆነው ለባዴን፣ ኦነግም ለኦህዴድ እንደዚሁ፣ ግንቦት ሰባትም እንደዚሁ በከተማ አካባቢ ከፍተኛ ቻሌንጅ ነው የሚሆነው። ስለዚህ እንደ መንግስት ሆኖ ለመቀጠል የግድ የመንግስት መያዝ የሚያስችል ቁጥር ማግኘት አለበት። ያንን ቁጥር ደግሞ ሊያሟላ የሚችለው ከአምስቱ ክልሎች የሚመጡ ፓርቲዎችን አድርጎ የአብላጫ መቀመጫ ወስዶ መንግስትነትን ስልጣን ሊቀጥል የሚፈልግበት ሁኔታ ያለበት ነው የሚመስለኝ።
የእነሱ ወደዚህ ውህድ ፓርቲነት መምጣቱ የኢትዮጵያን ፖለቲካ እንዴት ነው የሚቀይረው?
የኢትዮጵያን ፖለቲካ በጣም ይቀይረዋል። አንደኛ እነዚህ ፓርቲዎች ከዚህ በፊት በኢህአዴግ ፖሊሲ ስትራቴጂ እየተወጣ ፈጽሙ እየተባሉ ነው የሚሰጣቸው። አሁን ግን ራሳቸው አክቲቭሊ ፓርቲስፔት አድርገው በትክክል መሰረት የረገጠ ውህደት ከሆነና እነሱም ኢኳሊ ፓርቲስፔት የሚያደርጉ ከሆነ ሁሉም በባለቤትነት ስሜት ውስጥ በጋራ የሚወሰኑ ሀገራዊ ጉዳዮች ውስጥ በቀጥታ ተሳታፊ ይሆናሉ። ኦፍኮርስ አሁን ሪሰንትሊ ቢሆን የእነዚህን አካላት እንደ ሪፕሬዘንታቲቭ በኢህአዴግ ስራ አስፈጻሚ ውስጥ ማካተት ተጀምሯል። ከዚህ በፊት ኢህአዴግ ብቻ ነው በዋና በአራቱ ድርጅቶች ነው ትልልቅ የፌዴራል ደረጃ የምትላቸው መስሪያ ቤቶች የሚሆኑ ትልልቅ ቦታዎች እንትን የሚሉት። የጋራ የሆነ ነገሩ ፈጥሮ የሚመጣ ከሆነ እነዚህ ፓርቲዎች መቀላቀል ሄዶ ትልቅ ልምድም ነው የሚሆናቸው። ከሌሎች ክልሎች የተለያዩ ልምዶችን ይወስዳሉ። ነገር ግን እነዚህ ፓርቲዎች አሁን ኢህአዴግ የውስጥ ራሱ መፈረካከስ ስለገጠመው ለማጠናከር ብቻ የሚያመጣቸው ከሆነ ትልቅ ስህተት ነው፣ ችግርም ነው የሚሆነው። በተጓዳኝ ደግሞ እነዚህ አጋር ድርጅቶች ምን ያህል የኢህአዴግን አስተሳሰብ ዓላማ፣ እንዲሁም ደግሞ የዓላማ አንድነትና መተማመን አላቸው ከኢህአዴጎች ጋር በራሳቸው ፖለቲካል ኤሊቶቹ ብቻ በሚፈጥሩት ውህደት ጥያቄ ነው የሚፈጸመው ኦር ደግሞ እነዚህ አምስቱ ድርጅቶች በአምስቱ ክልሎች ላይ የሚገኙ እስከ ታችኛው አደረጃጀት ድረስ ይሄንን ጉዳይ መክረውበታል። በጣም ትልቅ ያለኝ ስለዚህ እውነት በትክክል እንፈጽመው ካለ ኢህአዴግም በትክክል እነዚህን ድርጅቶች የሚያቀርብ ከሆነ ካለው ነባራዊ ሁኔታ ተነስቶ ሳይሆን በትክክል ያገባቸዋል። መጀመሪያ ራሱም የዓላማ አንድነትና መተማመንን ፈጥሮ የውስጥ ዲሞክራሲያዊ አሰራሩን አጎልብቶ ወጥቶ ከዛ እነዚህኖችን ደግሞ አምጥቶ ዲሞክራሲ እያለማመዳቸው አብረው መቀጠል ያለባቸው ነው ይመስለኝ እንጂ እነዚህ ፓርቲዎችም ደግሞ በትክክል ያለውን ኢህአዴግን አጠቃላይ ፕሮግራም የሚሆን የመተማመን የዓላማ አንድነቱን ለእስከታችኛው መዋቅራቸው ድረስ ተነጋግረውበት መክረውበት የሚመጡ ከሆነ ለሀገር አንድነትና ለቀጣይ ሌሎች አገሪቷ ውስጥ የሚንቀሳቀሱ ፓርቲዎች ትልቅ ትምህርት የሚወስዱበት ትልቅ ፓርቲ፣ አገር አቀፍ ፓርቲ ይሆናል ብዬ ነው ማስበው።
ወደ አቶ ማህዲ ይህንን ጥያቄ ልውሰድ። አንዱ የኢህአዴግ አጋር ፓርቲ በሆነው ኢሶዴፓ በሚመራው ክልል ውስጥ ነው ያሉትና እርሶስ ምን ይላሉ በዚህ ጉዳይ ላይ?
ወንድሜ ያነሳቸውን ጉዳዮች እጋራለሁ። ይህ ሆኖ የራሳቸውን ችግር የቤት ስራ ሰርተው አጠናቀው እነዚህን አጋር ድርጅቶች ኦንቦርድ እናመጣለን የሚሉ ከሆነ እና የሚሳካ ከሆነ እኔ ጥርጣሬ አለኝ በራሴ የሚሳካ ከሆነ የሴንተር ፐሪፌሪ ሪሌሽን ቀርቶ ሞር ፐሪፌሪዎች ከሴንተር ጋር ኢንተግሬት የሚያደርጉበት ብቸኛ መንገድ በሀገራዊ ፓርቲ ምስረታ ነው። ነገር ግን ምን ያህል ነው እነዚህ አጋር ፓርቲዎች የምንላቸው ሶዴፓን ጨምሮ እነሱ ራሳቸው ከእነዚህ አይነት ችግሮች እና ከዚህ የባሱ ችግሮች የጸዱ ናቸው የሚለውን ብናይ የተሻለ ይመስለኛል። ምክንያቱም እነዚህ ድርጅቶች በጣም ውስጣዊ ችግሮች አሉባቸው። ከዚህ በተጨማሪ ፕሪንሲፕል ኢህአዴግ የሚከተለው ፕሪዮት ያው እንከተላለን ይባላል፣ ግን ውስጥ ዲሞክራሲያዊ አሰራሩና ሌሎች ልዩነቶች አሉ። ለምሳሌ ድርጅታዊ መዋቅርና መሰረቶቹ ራሱ አብሶሉት የተለያዩ ናቸው። ህዝባዊ መሰረት የሌላቸው የኢሊት ፓርቲዎች ከሴንተር የሚሰጣቸውን ተልእኮ የሚያስፈጽሙ ለአጋርነት ራሱ እኔ ቃሉ ራሱ አጋር የሚባለው ለአጋርነት ወይ ለሸሪክነት ራሱ የበቁ አይመስለኝም። የሴንተር ጉዳይ አስፈጻሚ መልክ የተደራጁ መሆናቸው ራሱ ሌላ ጉዳይ ነው። ከዚህ በተጨማሪ የጎሳና የሀገር ሽማግሌዎች ፖለቲካ ውስጥ አስተዋጽኦና ጣልቃ ገብነት አላቸው። በሰፊ የችግሮቹ መንስኤና አባት ማለት የሁሉም ችግር ምሰሶ ብዬ የምገልጸው ሙስናና ብልሹ አሰራር፣ የመንግስት ስልጣን ሀብትና ንብረት የሚፈራበት ሆኖ ባለበት ሁኔታ አይ ከነ ችግሮቻችሁ አብላጫ ድምፅ በፌዴራል ማግኘት አለብኝ ብሎ ኢህአዴግ የሚያምን ከሆነና ኦንቦርድ ከነ ችግሮቻቸውን አምጥተው አይ ችግሮቻቸውን ቀስ በቀስ እያጠራን እንሄዳለን ምን ከሆነ የአንድ ጉዳይ ነው። ነገር ግን የራሳቸውን ችግር ሳያጸዱ ተጨማሪ ችግሮች የሚጨምሩ ከሆነ አይ ቲንክ በእሳት ላይ ቤንዚን ማርከፍከፍ ይሆናል። አሁንም ሪኮመንድ ማድረገው እነዚህ አጋር ድርጅቶች የሚባሉት እንደ ኢህአዴግ የራሳቸውን ችግሮች ማረም ያስፈልጋል። እንደ ሀገር ደረጃ ደግሞ ያለውን የፖለቲካ ስርዓት ምህዳሩን አስፍቶ ተቃዋሚ ፓርቲም ተባለ ሌሎች አጋር ድርጅቶች እኩል መድረክ ማመቻቸት፣ ሁለት በህገ መንግስቱ የተደነገጉት አጠቃላይ የግለሰብም ሆነ የቡድን መብቶች በተለይ ዲሞክራቲክ ራይትስ የምንላቸው የመደራጀት መብት፣ ፍሪደም ኦፍ ኤክስፕሬሽን፣ መልቲ ፓርቲ ሲስተም እነዚህ ከዚህ ቀጥሎ ጄኒን ፌዴራሊዝም ያስፈልጋል። እስካሁን ስንከተል የነበረው እኔ ጥርጣሬ አለኝ ጄኒን ፌዴራሊዝም አይመስለኝም። የማንነት ጥያቄዎች ተገቢ ምላሽ ማግኘት አለባቸው። ከዚህ በተጨማሪ ከክልላቸው ውጭ የሚኖሩት ብሔር ብሔረሰቦች እንደ ማንም ህገ መንግስቱ በሚሰጣቸው የትም የሀገሪቷ ክልል ተዛውሮ መኖር ይችላሉ እስካለ ድረስ የፖለቲካም ሆነ የሰብአዊ መብቶቻቸው ሊከበርላቸው ይገባል። በዋነኝነት ደግሞ ሙስናን መዋጋት እንደ አገራዊ አብይ አጀንዳ ይዞ ካልተንቀሳቀሱ በጣም አስቸጋሪ ሁኔታ ለወደፊት የሚገጥመን ይመስለኛል። መጨረሻ የሴንተር ፐሪፌሪ ሪሌሽን ቀርቶ ታዳጊ ክልሎች የምንላቸውን ኢንተግሬት የማድረግ አጀንዳ ይዞ መንቀሳቀስ አለበት ኢህአዴግም ሆነ ሌሎችም እኮ የላቸውም አገራዊ ፓርቲዎች ናቸው ማለት እኮ በጣም ይቸውዳል። ምክንያቱም የሚንቀሳቀሱበት የተወሰነ አካባቢ ነው እነሱም ራሳቸው እና በሀገር አቀፍ ደረጃ እስካሁን የተፈጠሩት ድርጅቶች በብሔርም ሆነ በሌላ በኢዲዮሎጂ ሁሉም ፓርቲዎች ኦንቦርድ ማምጣት አለባቸው። አገራዊ ፓርቲዎች እንዲሰጡ የማድረግ ሁሉም ተልእኮ ይዞ መንቀሳቀስ ያለበት ይመስለኛል።
አቶ ማህዲ በዚሁ የማጠቃለያ ሀሳባቸውን ሰጥተዋል። በስተመጨረሻ አቶ ታከለ የማጠቃለያ ሀሳቦትን እንዲያቀርቡ እድል እሰጣለሁ።
በአጠቃላይ ያው መንግስት በአሁኑ ሰዓት ኢህአዴግ ነው። ኢህአዴግ ደግሞ በጣም በአሁኑ ሰዓት የእሱ መዳከም አገሪቷን በምን አይነት መልኩ ዋጋ እንድትከፍል እያደረጋት እንደሆነ እያየን ነው። ከዚህ የበለጠ ዋጋ ሊያስከፍል የሚችሉ ሁኔታዎች ደግሞ ሊኖሩ ይችላሉ፣ ይታያሉ። ስለዚህ ኢህአዴግ መጀመሪያ ራሱ ቁጭ ብሎ መወያየት አለበት በጥልቀት። አራቱ ድርጅቶች በራሳቸው አገራዊ ሮድ ማፕ አዘጋጅተው ልዩነታቸውን አጥብበው አትሊስት ኮንሰንሰስ ቤዝድ ፍራአት ለመዘርጋት የሚያስችላቸውን ውይይት ሊያደርጉ ይገባል ብዬ አስባለሁ። ይሄ ደግሞ ፓርቲውን ብቻ ሳይሆን አገሪቷም በአሁኑ ሰዓት በዋናነት ጥገኛ ሆና ያለችው በፓርቲው ላይ ስለሆነ አገርን የማዳን ተግባርም መፈጸም ትልቅ ታሪካዊ ኃላፊነት አለባቸው ብዬ አስባለሁ። ሌላኛው በዚህ አጋር ድርጅቶች ጋር ያለው ነገር አጋር ድርጅቶች መግባት አለባቸው ብዬ አስባለሁ። ጊቭን ኢህአዴግ አጠቃላይ መግባባትን ፈጥሮና ዲሞክራሲያዊ ስርዓት በራሱ ውስጥ አስፍኖ እንዲሁም ደግሞ ሌሎች እኛ አጋር ድርጅቶችን እንዲሁም ከነገዘፈ ችግራቸው ቢሆን አስገብቷቸው በሂደት ችግሮቻቸውን እየቀረፉ ልምድ እየተቀሳሰሙ የሚሄዱበት አካታች ስርዓት በኢትዮጵያ ጊዜው አሁን ነው ብዬ ነው የማስበው። ይሄ ነው። አመሰግናለሁ።
አድማጮቻችን፣ በዚሁ የዛሬው ውይይታችን እናጠቃልላለን። በዛሬው ውይይት የተሳተፉት የፖለቲካል ሳይንስ ምሁራኑ አቶ ሰለሞን ገብረዮሐንስ ከመቀሌ ዩኒቨርሲቲ፣ አቶ ማህዲ ጊሬ ከጅግጅጋ ዩኒቨርሲቲ እንደዚሁም በሃንጋሪ የዶክትሬት ዲግሪያቸውን እየተከታተሉ የሚገኙት አቶ ታከለ በቀለ ነበሩ። እንግዶቼን ለጊዜያችሁ በጣም አመሰግናለሁ።
እናመሰግናለን።
አድማጮቻችን፣ እስካሁን ስትከታተሉት የቆያችሁት ሳምንታዊውን የንወያይ መሰናዷችን ነበር። ውይይቱን የመራሁት ተስፋለም ወልደየስ ነበርኩ። መልካም ጊዜ።